የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ልባችንን በሙሉ የተቆጣጠረውና ለሚሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 የሰዎችን የዕለት ተዕለት ያናኗል ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ሥራና ኑሮ ላይ ያሳረፈው ብርቱ ጫና፣ አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ ምን ይደርስብኝ ይሆን? የቤተሰብ ዋስትና ምንድነው? ለመሆኑ ኮቪድ-19ና እርሱን ተከትለው የሚደርሱት ሌሎች ጣጣዎች ምን ያመጡብን ይሆን የሚሉትን ጨምሮ ማለቂያ የሌለ ያቸው የሚመስሉትን ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት ታዋቂ አእምሮ ሐኪሞች ጋብዘናል። ከባህሩ ወዲያና ወዲህ ማዶ የሚታዩትን የአንድ ፈተና ሁለት ገጾችም ይመረምራሉ።
በአይን ማስታይ ቅንጣት የቅንጣት ቅንጣት የሆነች ቫይረስ መጣ። ይሄ ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከ ታች ስታንበረክክ ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ተቀጥላለች ብዬ አላስብም።
አንድ ህብረተሰቡ በአጠቃላይ የጤና ባለሙያዎች አሉ፣ እንደገና በሽተኛው አሉ። አእምሮ በሽታ አንጻር እነዚህ ሶስቱንም ሊመለከት ይችላል። ለምሳሌ የአሜሪካን ሀገር ኮሎምቢያ የታወቀ ቤት ሐኪም ብዙ በሽተኛ ያዩ ነበር እና ከጭንቀት እና ከስትረስ የተነሳ ራሳቸውን የገደሉ አሉ። ግን የጤና ባለሙያዎቹ ራሳቸው አንድ ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ ያልታሱ አንጎልም ላይ ተጽዕኖ መፍጠር ይችላል። ይሄ ራሱ ቀጥታ የባህሪን ለውጥ ሊያመጣ ይችላል።
ፕሮፌሰር መስፍን አርአያና ፕሮፌሰር ዮናስ እንዳለገዳ ናቸው አብረውን ያመሻሉ። ይመጣል ተብሎ ለሚሰጋው ፈተና ከወዲሁ መላ ፍለጋ ያዙም አሉ። ለፈታኝ ጊዜ የሚበጅ ጥበብና አሳቢነት። ፋሩቅ ሙባረክ ይባላል። 3D ፕሪንተር በመባል የሚታወቀውን ቴክኖሎጂ በመጠቀም ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን ስራ ይዟል። እንግዳችን ነው። በአዲስ አበባ መስኮት የህግን የባህልና የሰው ልጆችን ቁርኝት ገና ከማለዳው ከጅምሩ የነበረውን መለስ ብለው የሚያስታውሱን እንግዳም አሉ። እሁድ ግንቦት 16 2012 ዓ.ም የእስልምና እምነት ተከታይ ሆናችሁ አድማጮቻችን እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። የዛሬው ዝግጅታችን ሙሉን ባለፈው ሳምንት በቴክኒክ እክል ምክንያት መቅረብ ሳይችል የቀረ ፕሮግራም ነው። ልዩ ልዩ ዝግጅቶችን ይዘናል፣ እንድትከታተሉም እንጋብዛለን። ከአራተኛው የራዲዮ መጽሔት ልዩ ልዩ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ መለሳለሁ፣ እንዳትሄዱ።
ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1441ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የዕለቱን አጫጭር ዜናዎች የማሰማችሁ ጽዮን ግርማ ነኝ። 1441ኛው የኢድ አልፈጥር በዓል በመላው ኢትዮጵያ ሲከበር ውሏል። የኢትዮጵያ እስልምና ጉዳዮች ምክር ቤት የኮሮና ቫይረስ ስርጭትን ለመከላከል የኢድ አልፈጥር በዓልን ሁሉም በየቤቱ እንዲያከብር ቀደም ብሎ ባስተላለፈው ጥሪ መሰረት አብዛኛው የእምነቱ ተከታይ ዛሬ በዓሉን በየቤቱ ሆኖ አክብሮታል። በሌላ በኩል ርቀታቸውን የጠበቁ የሃይማኖቱ ታላላቅ መሪዎች በተገኙበት አዲስ አበባ በሚገኘው አንዋር መስጂድ በዓሉ ተከብሯል። ስነ ስርዓቱም በቀጥታ ስርጭት እንዲተላለፍ ተደርጓል። በዚህ በዓል ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ቫይረሱን ለመከላከል ጥንቃቄ ማድረግ እንደሚገባ መክረዋል።
ሙስሊሞች እህቶቻችን፣ ወንድሞቻችን፣ አባቶቻችን፣ እናቶቻችን፣ ወጣቶች፣ አዛውንቶች የመንግስት መመሪያ ተቀበላችሁ፣ እንዲሁም የሃይማኖት አባቶችን ጥሪ ተቀበላችሁ፣ በየቤታችሁ ረመዳንን ስላከበራችሁ መስጊዳችን ተዘጋ ብላችሁ ችግር ሳትፈጥሩ በሰላም ስለወጣችሁ በራሴና በአገር ስም ላመሰግናችሁ እፈልጋለሁ። ይህን ልትቀጥሉበት አሁን ያስፈልጋል። በሽታው እየቀጠለ ነው፣ እየባሰ ነው፣ እየጨመረ ነው። ወደ ኋላ አልተመለሰም። አሁንም የመንግስትን ጥሪ ልናከብር ይገባል። የሃይማኖት አባቶችን መልእክት ልናከብር ይገባል። የዶክተሮችን መመሪያ ልናከብር ይገባል።
ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ አያይዘው ህዝበ ሙስሊም የረመዳን ወር ላይም ሆነ ከዚያ በፊት ይፈጽማቸው የነበሩ በጎ ተግባራትን በመቀጠል ከመንግስት የሚተላለፉ መመሪያዎችንም በመከተል ጥንቃቄ እንዳይለየው መክረዋል። በዓሉ ሃይማኖታዊ ስርዓቱን ጠብቆ ዛሬ በመላው አገሪቱ ተከብሮ ውሏል። በኢትዮጵያ በኮሮና ቫይረስ የሚያዙ ሰዎች ቁጥር እያሻቀበ ነው። በአንድ ቀን 88 ሰዎች በበሽታው መያዛቸው ተረጋግጧል። በኢትዮጵያ ባለፉት 24 ሰዓታት ውስጥ ከ4048 ሰዎች ከተወሰደው ናሙና በተገኘው የምርመራ ውጤት መሰረት 88 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። የኢትዮጵያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በየዕለቱ በሚያወጡት የ24 ሰዓት የምርመራ ውጤት የጋራ መግለጫ መሰረት በአሁኑ ሰዓት በኢትዮጵያ በቫይረሱ የተጠቁ ቁጥር 582 ደርሷል። በዛሬው ዕለት የኮሮና ቫይረስ የተገኘባቸው 88 ሰዎች በሙሉ ኢትዮጵያውያን ሲሆኑ 51 ወንዶች፣ 31 ደግሞ ሴቶች ናቸው። ከ8 እስከ 75 የዕድሜ ክልል ውስጥ የሚገኙም ናቸው። በዛሬው የምርመራ ውጤት ቫይረሱ የተገኘባቸው 73 ሰዎች በአዲስ አበባ የተመረመሩ ናቸው። 8 ሰዎች ከትግራይ፣ 4 ሰዎች ከኦሮሚያ ክልል፣ 1 ከሐረሪ ክልል፣ 2 ደግሞ የድንበር ተሻጋሪ መኪና አሽከርካሪዎች ናቸው። ሚኒስቴር መስሪያ ቤቱ በዛሬው ዕለት ባወጣው መግለጫ መሰረት በአጠቃላይ ቫይረሱ ከተገኘባቸው ሰዎች መካከል 58 ሰዎች የውጭ ሀገር የጉዞ ታሪክና በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ሲሆኑ 13 ሰዎች ደግሞ የውጭ የጉዞ ታሪክ ያላቸው ናቸው። ቀሪ 20ዎቹ በበሽታው ከተያዘ ሰው ጋር የታወቀ ግንኙነት ያላቸው ሰዎች ናቸው። የላብራቶሪ ምርመራ ናሙናዎቹ ከተለያዩ ይበልጥ ተጋላጭ ከሆኑ የማህበረሰብ ክፍሎች ከጤና ተቋማት በቫይረሱ ከተያዘ ሰው ጋር የቅርብ ንክኪ ካላቸው ሰዎች እንዲሁም በአስገዳጅ ለይቶ ማቆያ ውስጥ ካሉ ሰዎች ተወስዶ የተከናወነ ነው ያለው የዛሬው የጤና ሚኒስቴር የ24 ሰዓት መግለጫ እስካሁን ለ81010 ሰዎች ምርመራ መደረጉንና 582 ሰዎች በቫይረሱ መያዛቸውን ጠቁሟል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። እንደ አውሮፓውያን አቆጣጠር ከመጋቢት 24 ጀምሮ ለመጀመሪያ ጊዜ በኒውዮርክ የኮሮና ቫይረስ ሟቾች ቁጥር ቀንሶ ታይቷል። የኒውዮርኩ ገዢ አንድሪው ኩሞ ትላንት ቅዳሜ በሰጡት መግለጫ በቫይረሱ ምክንያት ህይወታቸው ያለፈው 84 ሰዎች ሁኔታ እጅግ አሳዛኝ መሆኑን ገልጸው፣ ነገር ግን ቁጥሩ መቀነሱና ከ100 በታች መመዝገቡ ቫይረሱን ለመከላከል እየተካሄደ ካለው ጦርነት አንጻር ሲታይ የሚያስደስት ዜና ነው ብለውታል። በመላው ዓለም በቫይረሱ የተያዙ ሰዎች ቁጥር 5.3 ሚሊዮን ደርሷል። 340,000 ሰዎች ደግሞ ህይወታቸውን አጥተዋል። ዩናይትድ ስቴትስ 1.6 ሚሊዮን ህዝቦቿ በቫይረሱ በመያዛቸው ቀዳሚ ስትሆን፣ ብራዚል ደግሞ 347,000 ሰዎች ስለተያዙባት ሁለተኛ፣ ሩሲያ 336,000 ሰዎች በቫይረሱ በመያዛቸው ሶስተኛ ሆናለች። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት መሰናዷችን ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ የፕሮግራማችን ተከታታዮች። የእሁድ ግንቦት 9 2012 ዓ.ም ምረት የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ትረኛው አቀናባሪ ብርሃን ኃይሉ ናት። በመግቢያዬ ያስተዋወቅኩ ቅንብር ነው። ቀልባችንን በሙሉ የተቆጣጠረውና ስንገባም ስንወጣም መግባትና መውጣት የሚለው እዚህኛ ካለንበት አመዛኙ ያነጋገር ልማድ ብቻ ነው የሚሆነው። ብቻ ለሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 ሰዎችን የለት ተለት ያናኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ስራና ኑሮ ላይ ያሳረፈው ብርቱ ጫና፣ አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ፣ በንግድ ስራ የተሰማሩ አሊያም ሌሎች የግል ስራ የሚሰሩ ድርጅቶች ህልውና ላይ ያሳደረው ተጽዕኖ ምን ይደርስብኝ ይሆን? የቤተሰብ ስዋስትና ምንድነው የሚሉት አንዳንዴ ክፉኛ ከመጠበብ አልፈው ለጭንቀትና ለተለያዩ የአእምሮ ጤና ሁከቶች እስከ መዳረግም ሊደርሱ ይችላሉ። ሌላው ቀርቶ የወረርሽኙ የከፋ ጉዳት ባልታየባቸውና ለመሆኑ ኮቪድ-19 እና እርሱን ተከትለው የሚደርሱት ሌሎች ጣጣዎች ምን ያመጡብን ይሆን? እነኚህንና ሌሎች ጨምሮ ማለቂያ የሌላቸው የሚመስሉትን ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት ታዋቂ የአእምሮ ሐኪሞች ጋብዘናል። ከባህሩ ወዲህና ወዲያ ማዶ የሚታዩትን ያንድ ፈተና ሁለት ገጾች ይመረምራሉ።
ፕሮፌሰር መስፍን አራያ ከአዲስ አበባ አምስት ኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 5 ሰዓት እየተቃረበ ነው። ፕሮፌሰር ዮናስ እንዳለገዳ ከስካትስዴል አሪዞና በርሶ ሰዓት ኩለቀን ገና ማለፉ ነው። 7 ሰዓት ሊደርስ ነው በኢትዮጵያ አቆጣጠር። እዚህ ዋሽንግተን ዲሲ ከሰዓት በኋላ 10 ሰዓት። አንዳንድ የምንነጋገርባቸው ርዕሰ ጉዳዮች ወቅታዊ የሆኑ ርዕሶች ከተነሱ ጊዜው ቢለወጥ ለአድማጮች ቅርብ ለማድረግ ነው። እንግዶቼ ሁለታችንም ለጊዜያቸው አመሰግናለሁ። አንድ ላይ ስትቀርቡ እንጂ ለዚህ ፕሮግራም እንግዶች አይደላችሁም። የአእምሮ ጤናን የሚመለከቱ በርካታ ጉዳዮች ላይ ለአመታት አንዳችሁ ከአዲስ አበባ አንዳችሁ ከዩናይትድ ስቴትስ ፕሮግራሙ አድማጮች ያውቋችኋል። አንድ ላይ በመገኘታችሁም ደስ ብሎኛል። አመሰግናለሁ ለጊዜያችሁ።
እናም ደስ ብሎናል።
አመሰግናለሁ ሉላ። እግዚአብሔር
በሙያ ብቻ ሳይሆን በስራ ጉዳይም እንደምትተዋወቁ እረዳለሁ። የምንወያይበት ርዕስ የአእምሮ ጤናን ቀድሞ በተለመደው በለት ተለት ህይወት ብቻ የምናነሳው ሳይሆን ዓለማችን እያስጨነቀ እያሳሰበ ባለው ወረርሽኝ ባስከተላቸው ሁኔታዎች ውስጥ በኢትዮጵያ ቁጥሮች እየጨመሩ ነው። ከለት ተለት በመቶዎች የሚቆጠሩ ማየት ጀምረናል። በዚህ በዩናይትድ ስቴትስ በመቶ ሺዎች ነው እየቆጠርን ያለ ነው። ብዙ ሰዎችም ለህልፈት ተዳርገዋል። ግራና ቀኝ በሁለቱም ዓለሞች ሁለት ዓለምን ብለው ከባህር ማዶ ወዲና ወዲያ ሆነን እየተነጋገርን ያለ ነው። አስጨናቂ ነገሮች ሲበዙ በብዙ መንገድ ነው ሰው የሚጨነቀው። ዛሬ ለህመሙ ለዚህ ቫይረስ የመጋለጥ እድል ይኖረኛል ወይ፣ ቤተሰቦቼ እንዲጋለጡ ምክንያት ሆናለሁ ወይ ከሚለው አንስቶ በበሽታው የሚከተሉትን ጣጣዎች በአንድ በኩል የኑሮውን ሁኔታ ሌላ መፍትሄ አለመኖሩ በዚህ መንገድ ይወጣል አለመባሉ ተጨባጭ የተሻለ አማራጭ ለመስጠት አልተቻለም እና ከዚህ ቀደም ወረርሽኝ ሲከሰት ከታዩ ችግሮችም ጋር ብታዛምዱ ለመጨነቅ በቂ መሰረት አለና በምን መልኩ ነው በእርግጥ የሚያሳስበውን ነገር ሰዎች ለጭንቀትና ለህመም ከመዳረግ በመለስ ማስተናገድ የሚችሉት? ይቻላል ወይ? ከኢትዮጵያ ሁኔታ ብንነሳ ፕሮፌሰር መስፍን፣
በኢትዮጵያችንስ በአሁኑ ሰዓት ያለው ወደ አእምሮ ጤና ስንመጣ ምን አይነት ሰዎች አሉ ካል ምንም ያልተጨነቁ የተጨነቁ እና እጅግ በጣም የተጨነቁ ሰዎች እናስተውላለን። በአሁኑ ሰዓት ወደ 270 እና የመሳሰሉትን ሰዎች ከቫይረሱ ጋር መኖራቸው በተረጋገጠበት ሰዓት ብዙ ሺ ወገኖቻችን በማቆያ ቦታ ባሉበት ሰዓት 5 ወገኖቻችን ባጣንበት ሰዓት 5 ትንሽ ቁጥር ይመስላል። ውሃንም የጀመረው ሚላኖም የጀመረው አንድ ብሎ ነው። እናንተም ሀገር አሁን እናንተ እንግዲህ ስንት እየቆጠራችሁ እንደሆነ ታውቁታላችሁና ይሄ ሁሉ ሺ ሰው ለህልፈት የተዳረገው የሁሉ ሺ ሰው ከቫይረሱ ጋር ለጊዜው እንዲኖር የተገደደው ብቻ ሳይሆን አሲምፕቶማቲክ ሆኖ ቫይረሱ መኖር አለመኖሩን ሳያውቅ እንኳን አንዳንዱም ሳያውቀው የሚያልፍለት 80% በላይ እንደዛ ስለሚሆን እነኚህ ሁሉ ያሉበት ሁኔታን በመናስተውልበት ጊዜ እኛ ሀገር ይሄ ቁጥር ትንሽ ይሆናል ብዬ አልገምትም። በርግጥ እንግዲህ እኛ ሀገር ምልልሱ 6000 ፍላይት ሳይሆን እኛ ሀገር ትናንሽ ናቸው ሰው የሚመጡት የሚገቡትም። በርግጥ ከሀገራችን ህዝብ ብዛት ከ110 እና 12 ሚሊዮን መቼም ወጪ ገቢው ትንሽ ባይባልም በእኛ ሀገር ደረጃ ግን አውሮፓና በአሜሪካ ደረጃ ምን አይደለም። ስለዚህ የኒኝ ነገሮች ለጊዜው የተጠበቁን ቢመስሉም ነገር ግን ችግሮቹ አሉ። ችግሮቹስ ካሉ ድረስ ቀደም ምንም አይጨነቅ ብያለሁ። ለሀገራችን ህዝብ ከ80ና ከዛ በላይ በመቶ የሚሆነው ወይ አርብቶ አደር ወይ አርሶ አደር ወይም ደግሞ እንዱ ተባሮ የሚኖር ነውና ቫይረሱን እንዲ በአይኑ ስካላየው ድረስ በአይኑ ማለቴ ከጎኑ ያለውን ሰው እስኪገድል ስካላየ ድረስ ሁለት ጽንፎችን ለማገናኘት የሚሮጥ ነው። ምክንያቱም ሮጦ ለዛሬ ዳቦን አግኝቶ ልጆቹን መግቦ ራሱ ተመግቦ ያገኛት ቦታ 10 ሆኖ ተኝቶ ለማደር የሚጥር ነው እንጂ ይሄንን እንደ በጭራቅ መልክ መጥቶ የሚያንቀውን ቫይረስ ስካላየው ድረስ የሚፈራው አይደለም። ስለዚህ ባለማወቅም ይሁን ወይም አውቆ ለዛ ቦታ ባለመስጠት የማይጨነቀ ህብረተሰብ ክፍል በጣም ብዙ አለ ብዬ አስባለሁ። ደሞም ነው እንደዛ። ሌላው ደሞ የሚጨነቀ አለ። መካከለኛ የተማረው ስለ ቫይረሱ የሚሰማው CNN የሚያየው ቮይስ ኦፍ አሜሪካን እናንተን የአሜሪካን ድምጽ የሚያዳምጠው እናንተ ስትናገሩ የሚሰማው እኛ ስንናገር የሚሰማው የህብረተሰብ ክፍል ለሚዲያ ተጋላጭ ሆነውና ችግሩን ባለሙያዎች የሚሰማው ከሃይማኖት መሪዎች የሚሰማው ከተለያዩ ሰዎች የሚሰማው ይጨነቃል። ልጆች ምን ይሆናሉ? ትምህርት ቤቶች ተዘግተዋል። ሰዎች ቤት ይዋሉት ዳንስ ዩኒቨርሲቲ ተማሪዎች፣ ሃይስኩል ተማሪዎች፣ ኤሌመንታሪ ተማሪዎች፣ የማዋለ ህፃናት ተማሪዎች፣ የቄስ ትምህርት ቤት፣ የመድረሳ ተማሪዎች ቤት ይዋሉ ተብሏል። ስለዚህ ልጆች ቤት በመዋላቸው ብቻ ራሱን የቻለ ጭንቀት ይፈጥራል። ልጆች ቤት ይዋሉ ማለት በእንደኛ አይነት ህብረተሰብ ግን ልጆች ሜዳ ላይ ሲጫወቱ ይዋሉ ማለት ይሄንን ስናየው ደግሞ ራሱ ያስደነግጣልና በእንደኚህ ሁኔታዎች በሚያዩበት ጊዜ የሚጨነቁ የህብረተሰብ ክፍሎች አሉ። ሌላው ግን ልሂቅ የሚባለው ወይም ደግሞ አቅም ያለው ቤቱን ቁጭ ብሎ መስራት የሚችለው ወይም ደግሞ ንግድ ቤቱን ለጊዜው የዘጋው ገንዘብ ያለው መተዳደሪያ ያለው ቤቱ ቁጭ ማለት የሚችለው ሰው ደግሞ ከፍተኛ ጭንቀት ላይ ነው ያለው። ለምን? የውጭን ሜዳ ይከታተላል፣ ያሉትን ችግሮች ይከታተላል፣ ወገኖቻችንን ስለናንተ በየጊዜው ይደውላል ይሰማል፣ እና ጭንቀት ላይ ደግሞ ያለ የህብረተሰብ ክፍል አለ። ስለዚህ በጭንቀት ላይ ያለው ህብረተሰብ የምናየው አንዱ ትልቁ አሁን ያስተዋልን ያለ ነው የጤና ችግር። ይሄ አንዛይቲ የምንለው ነው። ፕሮፌሰር ዮናስ እንደሚያውቀው አንተም እንደምታውቀው በረሳው ሙያ ከፍተኛ የሆነ ጭንቀት ይስተዋላል። ከቀላል እስከ ጀምሮ እስከ ከፍተኛ የሆነ አንዛይቲ ድረስ ይስተዋላል። እንዲህ አይነቱ ምስተዋለው ደግሞ በአገልግሎት ሰጪዎች አካባቢ የፈርስት ላይን ሪስፖንደንትስ የምንላቸው አገልግሎት ላይ ያሉ ካቢን ክሩ ሊሆኑ ይችላሉ፣ ወይም በቀጥታ አገልግሎት መስጠት ላይ ከብዙ ሰዎች ጋር የሚውሉ በተለያየ ሁኔታ ከውጭ ከሚገቡ ከሚወጡ ተጋላጭ ከሆኑ ሰዎች ጋር ስራ ላይ ያሉ እንዲያ ያለ ይሄድና የጤና ባለሙያዎች እንግዲህ የጤና ባለሙያዎች ብዙ ጊዜ እኔ ስል ሐኪሞችን ብቻ ማለት አይደለም። እዛ ውስጥ የላቦራቶሪ ሰራተኞች ይኖራሉ፣ ናሙና ተቀባዮች ይኖራሉ። ናሙናውን የደምም ሆነ የላንቃ ስር ምርመራውን መርምረው ውጤቱን የሚሰጡ ሊሆኑ ይችላሉ። የጽዳት ሰራተኞች ሊሆኑ ይችላሉ። በአጠቃላይ ተጋላጭ ሊሆኑ የሚችሉ ሰዎች ከቀላል ጀምሮ እስከ ከፍተኛ የሆነ ጭንቀት እየተስተዋለባቸው ነው። እንግዲህ ወደፊት ምን ያህል ነው ስፋቱ የሚለውን ነገር ለማጥናት ጅምሮች አሉ። በተለይ የኢትዮጵያ ሳይንስ አካዳሚ ፕሮፌሰር ዮናስ አባል የሆነበት ሳይንስ አካዳሚው የተወሰኑ ቦታዎች ላይ ጥናቶችን ለማድረግ ጅማሮ ላይ ነው። ለምሳሌ ቫይረሱ ጋር በተያያዘ የተለያዩ የቤት መዋል ሁኔታዎች ይኖራሉ፣ ወይም ደግሞ ስራ የመፈጠ የመዋል ችግሮች ይኖራሉ። ከዚህ ጋር በተያያዘ ደግሞ ለአደገኛ መድኃኒቶችና ሱሶች ተጋላጭነትም በዚያው መልክ ሊጨምር ይችላል የሚል ስጋት አለ። እዚህ ውስጥ እንግዲህ ጫቱ፣ አልኮሉ የመሳሰለው ነገር ብቻ ከመዋል ወይም ደግሞ ከተወሰነ ባልንጀራ ጋር የመዋሉ ነገር ስራ ፈጥቶ ለነኚህ ተጋላጭነቱ ሊጨምር ይችላል። እነኚህ ነገሮች ደግሞ በአንድ በኩል ጭንቀቱን የቀነሱ ቢመስሉ በሌላ በኩል ደግሞ አንዳንዶቹ ጭራሽ ጭንቀቱን በመጨመር ወደ ከፍተኛ ድብርት ሊወስዱ ስለሚችሉ ከከፍተኛ ድብርት ደግሞ አልፎ አልፎም ከዛም ወደ ባሰ የአእምሮ ችግር ውስጥ ሊያስገቡ ስለሚችሉ እነኚህን የሚያይ ጥናቶችን በአሁኑ ሰዓት እየተዘረጉ ነው ያሉት። ስለዚህ እንግዲህ እንደው ጠቅለል ለማድረግ ያህል በእኛ ሀገር ውስጥ እንግዲህ ያለው ሁኔታ ምንድን ነው? ጅማሮ ላይ ነን። 5000 ሰው አልሞተብንም። 50000 ሰው ከቫይረሱ ጋር ይኖራል ብለን ኮንፈርም ያደረግነው በሁኔታ ላይ አይደለም ያለነው። ትንሽ ቁጥር ነው። ያ ትንሽ ቁጥር 5 ወይም 6 ወይም 7 ለአማራ ክልል፣ 4 ወይም 5 ለትግራይ ክልል፣ ለደቡብ ክልል ይሄን ያህል ለጅጅጋ አካባቢ ለሶማሌ ይሄን ያህል ስንለው የተበታተነ ስለሚመስል ያ በአሁኑ ሰዓት ለጊዜው በሚያዘናጋበት ደረጃ ላይ ነው ይያምናለሁ። ሆኖም ግን አንዳንድ ጊዜ ያለው ችግር ደግሞ ምንድነው? ቅድም ያልተከስኩት ይሄ ለህቅ በየማስበው ከመጠን በላይ ከሚገባው በላይ መረጃንም ያሰባሰበ ነው። ስለዚህ እጁ ላይ ስማርትፎን አለ፣ እጁ ላይ ፌስቡክ ያለ፣ እጁ ላይ ማህበራዊ ሚዲያ ጋር ይገናኛል። ስለዚህ እነኛ ከየቦታው የሚመጡ መረጃዎች አንዳንድ ጊዜ ሴንሴሽናል ስለሚሆኑ ምን ይሆናሉ? አላስፈላጊ የሆኑ ወይም ረባሽ የሆኑ መረጃዎችን የማምጣት አቅማቸው ከፍተኛ ነው። ከዛ ጋር በተያያዘም እንደዚሁ የዚህ አምሮ መጨናነቅ ሁኔታ መጨመሩ አይቀሬ ነው ብያስባለሁ። እንግዲህ እንግዲህ አይነቱ ነገር እናንተ ጋር በሚገባ ባይናው ተጠንቷል ብያስባለሁ፣ ታይቷልም ብያስባለሁ፣ እንሰማለን። አልፎ ተርፎ ድብርቱ ከመጠን በላይ ከመሆኑ የተነሳ ጭንቀቱ ከመጠን በላይ ከመሆኑ የተነሳ ሰዎች ያንን ጭንቀት መሸከም አቅማቸው ከፍተኛ ከመሆኑ የተነሳ ራስን እስከማጥፋት ደረጃ ሁሉ ሁኔታዎች እንደተከሰቱ ሁሉ እናስተውላለን። በተለይ በእናንተ ዓለም ወእናንተ ባላችሁበት አካባቢ በእኛ ግን እንዳልኩት ከቀላል ጀምሮ እስከ ከፍተኛ የሆነ የአእምሮ ጭንቀት በመታየት ላይ ናቸው።
መልካም አመሰግናለሁ ፕሮፌሰር መስፍን። ፕሮፌሰር ዮናስ ወደ ሶልም መለስ። ፕሮፌሰር መስፍን በግልጽ እንዳስቀመጡት በኢትዮጵያ ገና ጅምር ላይ ያለ ሁኔታ እንደመሆኑ በዛ ውስጥ ሊታዩ የሚችሉ ሁኔታዎችን ከጭንቀት ስለህመሙም አሁን አይደርስብኝም ከሚለው ጀምሮ ያለውን በዝርዝር ተመልክተዋል። እኔና እርሶ ባለንበት ዩናይትድ ስቴትስ ለቁጥር የሚታከት ነው አደጋው የደረሰው፣ ወደ 100 ሺህ የተቃረበ ነው። ከ80 ሺህ በላይ ሰዎች ህይወት አልፏል። ደጋግመን እንዳነሳ ነው ለራስ ጤንነት በማሰብ ለቤተሰብ ለሚወዱት ሰው ለልጆች እንዳይያዙ ከማሰብ ከመጀመሩ በኑሮም እንቅልፍ ማጣት፣ ያመጋገብ ስርዓት መፋለስ፣ የነበሩ ህመሞች ተባብሰው መገኘት፣ የህክምና ክትትልን በወጉ አለማድረግ፣ የኑሮ ሁኔታ መናጋት፣ አንዳንዶች ስራቸውን አጥተዋል፣ አንዳንዶች የንግድ ድርጅቶቻቸው ከስረዋል። መዘጋት በነበረበት ረጅም ጊዜ እስካሁን የታየ ነገር ይታዩታል። በጤና ተቋማትም የአእምሮ ጤናን እንኳን ህክምና በእናንተም በኩል ሊሰጥ የሚችለውን በአብዛኛው በስልክ ነው አሁን የሚደረገው፣ በቪዲዮ ነው ህክምና እንኳን ክትትል የሚደረገው እና ስር የሰደዱ ህመሞች የበለጠ ተባብሰውም እንዳይገኙ ስጋት ባለበት አዲስ ነገር እየተጨመረ ነው። ምን ያሉ በዚህ በዩናይትድ ስቴትስ በአሁኑ ሰዓት ኋላ ላይ የሚከሰተውን ደግሞ በየተራ እንመለከታለን።
እሺ፣ አመሰግናለሁ። አሜሪካን ሀገር ፕሮፌሰር መስፍን እንዳለው የጭንቀት ችግር እዚህም አለ። በከፊል ግን ከኢትዮጵያ የሚለየው እዚህ መጀመሪያ ስለ ህመሙ የሚሰጡት መግለጫዎች ብዙ ውዥንብር ነበር። የዚህ የህክምናው መሪ የዚህን በሽታ ለመከላከል የሚመራውን ኃይል የሚመሩት ሰውዬ ዶክተር ፋውቺ የሚባሉት እሳቸው አንድ ጊዜ በእንግሊዝኛ it is conceivable እስከ 200 ሺህ ሰው ድረስ ምንም ነገር ካላደረግን እስከ 2 ሚሊዮን ህዝብ ድረስ ሊሞት ይችላል ያሉለታ የተኛ ሰው የለም ነው የሚባለው አሜሪካ ነገር ዘቀር። ኢትዮጵያ በኩል የሚደረገው ጥሩ ነገር ያየሁት መረጃ አሰጣጡ እንደ አሜሪካን ሀገር ባቤል ታወር አይደለም። የጤና ጥበቃ ሚኒስትር እሳቸው ህዝቡን በሚያረጋጋ ድምጽ ስለበሽታው በየጊዜው መግለጫ ይሰጣል እንጂ 40 ሰው መግለጫ አይሰጥም። ኢትዮጵያ ያ አንድ ጥቅም እሱ ነው። ይሄ ምናልባት ጭንቀቱን ለመቀነስ ይረዳል። ሁለተኛው በኢትዮጵያ በኩል አንድ ምናልባት ቢተሻለ እንደውም ጥቅም ሊኖር የሚችለው ኦፒኒየን ሊደርስ ማለትም ህዝቡ የሚሰማቸው ለምሳሌ ያክል እኔ አንድ ሰው አለቃሸቱ ስማቸው ረስቻለሁ፣ አይነ ስውር ናቸው።
መጋቢ አዲስ እሸቱ
ከአውስትራሊያ ሲመለሱ ኳራንቲንድ ነበሩ ጊዮን ሆቴል እና ያንን ሁኔታቸውን ለህዝብ በሚገባ አኳኋን በተፈጥሯቸው አንድ በተረቱ ይመስላሉ ሰውየው ጥሩ አድርገው ገለጹ። አሁን እንደዚህ አይነት ሰዎችን ኡስታዝ አቡበከር መንዲስ ይናገሩ ሰምቻለሁ። እንደ አይነት አንድ በተረቱ ህዝቡ መሃል ያሉ ሰዎች ኦፒኒየን ሊደርስ የሚባሉት ስራይ ብለና ቀነባብረው ህዝቡን ለማስተማር ብዙ ተዋጽኦ ማድረግ የሚችሉ ናቸው። ሌላ ኢትዮጵያ ውስጥ አንድ ትልቁ ነገራችን ኢትዮጵያን የጠቀማት የኢትዮጵያ ሆስፒታሎች እና ጥቁር አንበሳ ምናልባት በጣም ተዳክመዋል ከደርግ ጊዜ ከዛ በኋላ። ነገር ግን የኢትዮጵያ ፐብሊክ ሄልዝ ሲስተም በተለይ ሄልዝ ኤክስቴንሽን ወርከርስ የሚባሉት ታች ድረስ ሄደው እስከ ቤተሰብ ድረስ የሚያገለግሉ የህብረተሰብ ጤና ሰራተኞች አሉ። እነዚህ ሰዎች አሁን እንደሰማው ከቤት ቤት እየዞሩ ማስክ አድርገው አፋቸውን ሸፍነው ጥንቃቄ አድርገው እየዞሩ ምልክት ያለውን ሰው ስክሪን ያደርጋሉ። ሰው እስኪመጣ ድረስ አይጠብቁም። እየዞሩ ስክሪን ማድረግ እንደሰማሁት የሆነ ክፍለ ሀገር እስከ 1.2 ሚሊዮን ህዝብ ስክሪን ማድረግ ይችላል። እና አንዳንድ የኢትዮጵያ የፐብሊክ ሄልዝ ሲስተም ጥሩ ጥቅም ያመጣ ይመስለኛል ከዚህ ሀገር ጋር ሳነጻጽረው። ሌላ እንግዲህ በሽታው እንዴት ሊሆን ይችላል? አንዱ ህብረተሰቡ በአጠቃላይ የጤና ባለሙያዎች አሉ፣ እንደገና በሽተኛው አለ። አእምሮ በሽታ አንጻር እነዚህ ሶስቱንም ሊመለከት ይችላል። ለምሳሌ እዚህ አሜሪካን ሀገር ኮሎምቢያ የታወቀ ልጅ ሐኪም ብዙ በሽተኛ ያዩ ነበር እና ከጭንቀት እና ከስትረስ የተነሳ ራሳቸውን የገደሉ አሉ። ግን የጤና ባለሙያዎቹ ራሳቸው አንድ ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ አንጎልም ላይ ተጽዕኖ አለው። የደም መርጋት አንጎል ስትሮክ የሚባለው መፍጠር ይችላል። ይሄ ራሱ ቀጥታ የባህሪም ለውጥ ሊያመጣ ይችላል። እንደ ዴሊሪየም ኮንፊዥናል ስቴት የሚሉት ፈረንጆቹ እና ሌላው ደግሞ ቀድሞ ራሱ የአእምሮ ህመም ያለበት ሰው ሁኔታው ሊባባስ ይችላል። በዚህ ኮቪድ መጣ ሲባል እና ሶስት አራት መንገዶች ማየት ይችላል። በምን መንገድ ከአእምሮ ጤና ጋር ሊያያዝ ይችላል የሚለውን ለማየት እንግዲህ አዲስ ነገር ነው። እንግዲህ ፕሮፌሰር መስፍን እንዳለው ገና ብዙ መጠናት ያለበት ነገር አለ።
መልካም። የአእምሮ ጤናን አንስቶ ሊከሰት የሚችሉ ነገሮችን የወደፊቱን ጨምሮ መመልከት ይልቁንም በግልጽ እንዳስረዳችሁት ገና ብዙ ያልታወቀ ጠባይ ያለው የህመም አይነት እንደመሆኑ የአእምሮ ጤናን የሚመለከተው አሁን ባሉትና ሊሆኑ በሚችሉት ውስጥ ነው እየተመለከትን ያለ ነው። በጥልቀት እንድትመረምሩት ወደምፈልገው ሌላ ትልቅ ርዕስ ከመሄዳችን በፊት ገና አልተወጣንም የዚህን ፈተና። በኢትዮጵያ ገና እንደ አዲስ እየመጣ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀ መንገድ ካልንበት አንስቶ እዚህ ባለፉት ሁለት ወራት ብዙ ሰው በተጎዱበት ሀገር እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው የሚሆን በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጪ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ እያነጋገረ ነው እና የምትፈነጥቁት ሀሳብ ካላት ትልቅና ወደ አንድ ትልቅ ወስዳችኋለሁ።
ከፕሮፌሰር መስፍን አርአያና ከፕሮፌሰር ዮናስ እንዳለገዳ ጋር የጀመርነው ወግ አላበቃም። ኮቪድ-19ን ተያይዘው የሚደርሱ ውስብስብ ችግሮችና የአእምሮ ሁከቶችን ነበር የተመለከትነው። በቀሪው ውይይታችን ከዚሁ ወረርሽኝ ጋር ተያይዘው የሚታዩ የህይወትን የተለያዩ ገጾች የሚመለከቱ በጠቅላላው ህይወት ላይ ያሳደረውን ተጽዕኖ የሚፈትሹ ምናልባትም እሳቢዎቻችንና ህልሞቻችንን የሚጎበኙ ጥያቄዎችን መልከት እናደርጋለን። ቆየት ብለው ይመለሳሉ።
I'm not going to be able to do that.
ይመጣል ተብሎ ለሚሰጋው ፈተና ከወዲሁ መላፍ ለጋ ያዝማሉ። ለፈታኝ ጊዜ የሚበጅ ጥበብና አሳቢነት ብለነዋል። ቀደም ብዬ ላስተዋወቅኩት ቅንብር ፋሩቅ ሙባረክ ጥልቁ መስመር ተገኝቷል። 3D ፕሪንተርን ቴክኖሎጂ በመጠቀም ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን መስራት ይዟል። ወደ ውይይታችን እንዝለቅ። የራዲዮ መጽሔት እንግዳችን እንድትሆን መንሻ አይሆንን በቅርቡ እየሰራው ያለ ምናልባትም ከጊዜው ጋራ እጅግ አስፈላጊ የሆነ ቁሳቁሶች በ3D ፕሪንተር በተባለው ቴክኖሎጂ አማካኝነት እየሰራ መሆኑ ነው። ወደዚያ ዝርዝር ከመግባታችን በፊት ግን እስኪ ፋሩቅን አስተዋውቀን ስለራስህ ባጭሩ ግለጽልን እስኪ።
እሺ፣ ፋሩቅ ሙባረክ እባላለሁ። በኢትዮጵያ አየር መንገድ ውስጥ ኤርክራፍት ኢንጂን ቴክኒሺያን ነኝ። በተጨማሪም 3D አርቲስት ነኝ። ኢትዮጵያን ላይ ሶስት ወደ 10 አመት አካባቢ ሰርቻለሁ። እኔ ምስላል።
እሺ፣ አመሰግናለሁ ፋሩቅ። ከመጨረሻው እንነሳ። ውይይታችን ምስል ላይ ነው የሚያተኩረውና የ3D አርቲስት መሆን ቀደም ብዬ በመግቢያው እንደተቆምኩት በዚህ ሰዓት ብዙ አገሮች ጥረት ያለባቸው በኮቪድ-19ን ወረርሽኝ ተርሶ የፊት መሸፈኛ ጭንብሎች ያፍና አፍንጫ መሸፈኛ ጭንብሎች ከፍተኛ አጥረት ያለበት ሰዓት ነው። ሁሉም ሰው የሚያስፈልገው ደረጃ ደርሷል። ይልቁንም ደግሞ ለሕክምና ባለሙያዎች በእጅጉ ያስፈልጋቸዋል። እጥረት ግን አለ። ኢትዮጵያ አሁን የሚፈልግበት ሰዓት የሚጀምር ይመስላል። የህመሙ ስርጭት ቁጥሮች ከፍ እያሉ እያየን ነው። እንደ ድል ሆኖ ያ ቁጥር ብዙ ባይሆን እንመኛለን። ነገር ግን መዘጋጀት ይጠይቃል። የ3D ፕሪንተር አንድ አርቲስት ብለሃል። እንደ አርት ለሎች የጥበብ ዘርፎች በጥበብነቱ ነው፣ ምክንያቱም ሁለት ነገሮችን ያያያዘ ነው። 3D የምህንድስና ቴክኖሎጂ አለ፣ ዲዛይን አለበት። ኢትዮጵያ ውስጥ ያን ሀል የተስፋፋም አይመስለኝም ነበርና እስኪ ከ3D ጋር ያለህን 3D ፕሪንተር ጋር ያለህን ትውውቅም እንዲሁ በመጠኑ ግለጽልን።
እሺ፣ 3D ፕሪንተርን ከፕሪንቲንግ ጋር የተዋወቅኩት ኢትዮጵያ አየር መንገድ እየሰራው ያለ ነው። 3D ፕሪንትድ ከሆኑ የሞተር እና የአውሮፕላን ፓርቶች ጋር በቀጥታ ግንኙነት ነበረኝ እና እነዚህ ትልልቅ ድርጅቶች እንደ ኤርባስ፣ ጂኢ 3D ፕሪንቲንግ ማኑፋክቸሪንጉን ይጠቀሙታል በጣም እና ፓርቶቹ እኔ በምሰራበት ሰዓት ከእቃዎቹ ጋር እነካካለሁ፣ አገኛቸዋለሁ። እኔ ደግሞ ዝም ብዬ ጎንደር አደርጋለሁ እንዴት እንደተሰሩ እቃዎች እና ያንን ሳረግ 3D ፕሪንቲንግ ምን እንደሆነ አወቅኩኝ። ከዛ የበለጠ ለማጓጓውና ማንበብ ጀመርኩ፣ መደም መፈለግ ጀመርኩ። ከዛ የተወሰኑ 3D ፕሪንተሮች ማምጣት ጀመርኩና አንድ ትንሽ 5 ፕሪንተሮች አሉኝ። እነሱን አምጥቼ በደም ቴክኖሎጂውን አወቅኩት። ከዛ ደግሞ ዲዛይኒንጉንም እየተማርኩ ዲዛይኒንጉንም ለመድኩት። ከዛ አፕሊኬቢሊቲው በጣም ሰፊ ነው፣ ወደድኩት፣ መስራት ጀመርኩ።
እንግዲህ በግድ ገፋሃለው የቴክኖሎጂ ቃላቶችም ስላሉ በንግግር በልማድም እንጠቀማለን እና ለብዙ አገልግሎቶች የሚውሉ ለብዙ ጥቅም የሚውሉ ቁሳቁሶች ይሰሩበታል እያልከን ነው። በአፕሊኬቢሊቲ ስትለን ለተለያየ ነገር ማገልገሉን እያረጋል ነው። ፋሩቅ፣ ይሄ በኮምፒውተር የሚታገዝ የዲዛይን መስሪያና ቁሳቁሶች የሚፈጠሩበት ቴክኖሎጂ
አዲስ ነው ማለት ይቻላል። ባለፉት ጥቂት አመታት ውስጥ በመራቡ ዓለም በጣም እየተስፋፋ ተፈላጊ የሆኑ ነገሮችን እጥረት ያለባቸው ልክ እንዳሁን ያሉ ሰዎች በመናባቸው ማሰብ ይችላሉትን መስራት ይችላሉ እስከሚባል ድረስ ወሰን የሌለው የሚመስል ጥልቅ አቅም አለው ተብሎ ይታሰባል። ነገር ግን እንደ ኢትዮጵያ ባሉ ሀገሮች ተጠቃሚ ለመሆን ቴክኖሎጂው አልተስፋፋምና ምንም እንኳን በስራ አጋጣሚ ያተውክ ቢፈጠር እንዴት አዳበርከው? አሁን የሰራሃቸውን ስራዎች ስንመለከት በዛው ውስጥ በደንብ የቆየ ሰው የሚሰራውን ስራ የሚመስል ነው ወይንም ደግሞ በጥበቡ ገፋ ለማድረግ እንደሞከርክ ያስታውቃልና በምን ራስህን ማስተማር ቻልክ? እንዴት ገፋበት የመንገድ በስራ አጋጣሚ ከመጣው ባለፈ?
እሺ 3D ፕሪንቲንግ ተግባራዊነቱ በጣም ሰፊ ነው። የማይገባበት ቦታ የለም፣ ብዙ ቦታ ላይ ይገባል። እኔ 3D ፕሪንቲንግን መስራት ከጀመርኩ በኋላ አሁን ላይ እንደምናውቀው ይሄ የማምረት ሂደት ኢንፎርሜሽኖች ብዙ ጊዜ ኦፕን ሶርስ ናቸው፣ በደንብ ይገኛሉ በኢንተርኔቱ ላይ በደንብ በሰፊው አለና መጀመሪያ ፕሪንተሩን ካመጣው በኋላ ለማወቅ የመረጃ መረብን በደንብ ስዳስስ ብዙ መረጃዎች አገኘው፣ ብዙ እውቀቶችን ሰበሰብኩ፣ ብዙ ቪዲዮዎችን ዩቲዩብ ላይ አየሁ። እነዛን ካየሁ በኋላ በደንብ እያንዳንዱ ነገር ሞክረው ነበር ያየሁትን ነገርና የዓለም ላይ ደግሞ የ3D ፕሪንቲንግ ግሩፖች ብዙ አሉ ኮሚኒቲዎችና እነሱንም ጆይን አረኩኝ። ሁሉ ያዳዲስ ነገሮች ሲሰሩ አብሬ እየተከታተልኩ ሄድ ነበር። ከዛ ጋርና አያመልጡኝም ነበር ከ3D ፕሪንቲንግ ጋር የተያዙ ማንኛውም መረጃዎች አያመልጡኝም ነበር። ለዚህን ተጠቅሜ በደንብ ተማርኩት፣ ለመድኩት። በደንብ ደግሞ ፕሪንተሩን ሳገኝ ደግሞ እየሞከርኩ ራሴን በደንብ አሳደግኩበት።
እንግዳይን ፋሩቅ ሙባረክን አመሰግናለሁ። አድማጮች ቃለ ምልልሳችን ረዘም ያለ ነው፣ ሙሉን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። አድማጮች አሁን ሰዓቱ የአዲስ አበባው የንጉሥ አክሊሉ መስኮት የሚከፈትበት ነው። ንጉሥ አክሊሉ ለምሽቱ የህግን የባህልንና የሰው ልጆችን አስተሳሰብ ቁርኝት ገና ከመአልዳው ከጅምሩ የነበረውን መልስ ብለው ከሚያስታውሱን እንግዳው ጋር ወደሚያድርገው ቆይታ
አሉላ እንዴት ተነበት? በገና ጨዋታ በሚናህ በመስመርህ እንደሚባል ታስታውሳለህ መቼም። እና ዛሬም አንተም በቤትህ በሚናህ እኔም በሚናዬ በቤቴ ይሄው ተከፍቷል መስኮቴ ማለት ነው። እዚህ ላይ የሰሞኑ የሀገራችን ሁኔታ አንድ የኋላ ታሪክ እንዳስታውስ አደረገኝ። ለአዲሱ ትውልድ የድንጋይ ዳቦ ዘመን መስሎ በሚታይበት በዚያን ወቅት አንድ በሕግ የሚፈለግ ወይም ወንጀል ሰርቶ ለማምለጥ የሞከረ ዳንዴ ወንበዴ በሕግ አምላክ በንጉስ ወድቃ በተነሳችው ባንዲራ ሲባል ይቆማል። ሊሂድ ካለም አላፊ አግዳሚው ይዘዋል፣ ሕግ ፊት ይቀርባል። እናም ጨዋታን ጨዋታ ያነሳዋልና በወቅቱ የኮሮና ወረርሽኝ ምክንያት በሽታው እንዳይዛችሁ ካልተቸገራችሁ በቀር ከቤት አትውጡ፣ አትቀራረቡ፣ አትጨባበጡ፣ ጣታችሁን እጃችሁን ታጠቡ የሚለው መመሪያ አሁን አሁን ይበልጥ እየተጣሰ ነው እያለ ፖሊስ እየተናገረ ነው። የሃይማኖት አባቶች ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ሕግ መኖር አይችልም፣ ልጓም የሌለው ፈረስ ይጥላል ከደንደስ እያሉ እያስተማሩን ነው። መጋቤ ሐዲስ አባ ገብረ መድኅን ገብረ ዮሐንስ የታዕካ ነገሥት በአታ የሐዲስ መምህር ከ1600 ዘመን በላይ ታሪክ ያለው በዓለም አቀፍ ደረጃም ተቀባይነት የነበረው የፍትሐ ነገሥትም ምሁር ናቸው።
ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ሕግ መኖር አይችልም፣ ልጓም የሌለው ፈረስ ይጥላል ከረንደስ ይባላል። ህግ የሌለው ሰውም እንደዚህ ነው መረን ሆነ። አዎ ዳን የወንበር የሆነ ይቀራል ራስን አጥቶ ሀገር ያጠፋል። እና ለሰው መግጃው ልጓሙ ህግ ነው። ያለ ህግና ያለ ስርዓት ማህበራዊ ኑሮ መኖር አይቻልም። ማህበራዊ ኑሮ ህዝባዊ ኑሮ መኖር ህዝባዊ ቦታ እንዲቃና ሊከናወን እድገት ልማት አንድነት ህብረት የሚጠናከረው በህግ ነው በደንብ ነው በህግ በስርዓት። አዎ ደንብ ስርዓት ተከትሎ ነው ወይም ደግሞ በደንብና በህግ በስርዓት ሲመራ ነውና ስለዚህ ዓለም ከተፈጠረ ጀምሮ ያለ ህግ አይኖ
ለመሆኑ ሀገርና ህዝብ ያለ ህግ እንዴት ነው መኖር የሚችሉት? መንግስትና ማህበራዊ ኑሮስ? አባተን ጠይቀው ይነግራል ሊቃውንትንም እንዴት ነው በላቸው ያስረዱሃል እንዲል መጽሐፍ መጋቤ ሐዲስ።
ከህግ ውጭ የሚሆን ነገር የለም። ሁሉም አሁን ቀደም እየተናገርኩት ማህበራዊ ኑሮ ሀገር ህዝብ የሚኖረው በህግ በስርዓት ነው። ከህግ ከስርዓት ከስነ ስርዓት ውጪ ሰው መኖር አይችልም። ሀገር ይፈርሳል ይበላሻል ይተላለቃል ያውሬ ኑሮ ይሆናል። ያውሬ አካሄድ አው ያውሬ አረማመድ ይሆናል። ህግ ከሌለ ስርዓት ከሌለ ስለዚህ ህግ ማሰሪያ ነው። ህግ ልጓም ነው። ህዝቡን የሚጠብቅ ነውና አንድ ሰው ሲያጠፋ ሲቀጣ ሌላው ደግሞ እሱን አይቶ ይቀጣል። እንደገና እሱ ደግሞ ይታረማል ይስተካከላል። እና እግዚአብሔር አምላክ ፍጡሩ በህግ እንዲመራ ያደረገው እንዲድን እንዳይጠፋ ነው። ጠፍቶ እንዳይቀር እንደ እንስሳ እንደ ከብት ወድቆ እንዳይቀር ሰው ክቡር ፍጥረት ስለሆነ ነው ህግ የተሰራለት። ከፍጥረታት ሁሉ ከ22ቱ ስነ ፍጥረት ሰውና መላእክት ናቸው ክብር ያላቸው ነጻነት ያላቸው በነጻነት የተፈጠሩ ፍጥራን ሁለት ናቸው ከ22ቱ ስነ ፍጥረት ሰውና መላእክት።
አመሰግናለሁ መጋቤ ሐዲስ አባ ገብረ መድን ገብረ ዮሐንስ።
እግዚአብሔርን እንግዳውን አመሰግናለሁ። ወደ ራዲዮ መጽሔት ታዳሚዎች ቀደም ብለን የጀመርነው ውይይት ተከታይ ነው። ዓለም አቀፍ ወረርሽኝ ኮቪድ-19 በሰው ልጆች ህይወት ዘይቤ ላይ ባሳደረው እጅግ ግዙፍ ጫናና በህይወት አቅጣጫችን ላይ ሊኖረው በሚችለው ተጽዕኖ ዙሪያ በጀመርነው ተከታታይ ልዩ ወግ ቀደም ብለን ኮቪድን ተከትሎ በአንጎል ላይ ስለሚደርሱ ጉዳቶች ያወያየናቸው ሁለቱ እንግዶቻችን የአእምሮ ሕክምና አዋቂዎቹ ፕሮፌሰር መስፍን አርአያና ፕሮፌሰር ዮናስ እንዳለገዳ አሁን ደግሞ በዚህ ባስተዋወቅነው ርዕስ ላይ አወያይ ሐሳቦችን ተነጥቃሉ።
አጫፉን የነካችሁት አንድ ሐሳብ ሌላ ርዕስ አለ ብዬ በመግቢያ ወዳስተዋወቅኩት እየተጨብጥ ይወስደናል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርምና ቀደም ብሎ ስለህመሙ ስታስረዱ እንደገለጻችሁት ከዚህ አንፃር ኮቪድ-19 ያው ያስጨንቃል። ወረርሽኝ ነው። ብዙ ጣጣ አምጥቷል። ወዴት ይሄን እንደሆነ አናውቅም። እዚህ መሃል ግን ግለሰቦች ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጥበትን መንገድ የማይ ምናልባትም በህይወት ውስጥ የተለየ ስፍራ ምንሰጣቸው እንዳገኘን የምንኖርበት ወይም የኑሮ ሁኔታ በፈቀደው ምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው ምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሐሳብ የሚያቀርቡአሉ። ጊዜ ኖሯቸው ያን ለማጤን የሞከሩ ይኖራሉ። በጥርፊያውና በጭንቀት ውስጥ ያሉ ለዚያም ጊዜ ያልነበራቸው በቁጥም ያልተመለከቱም ይኖራሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአምሮ ጤና ጋርም ከአስተሳሰብም ጋር በቀጣይ የተያያዘ ነው። እስኪ የየበኩላችሁን ፈንጥቁ። በፖለቲካ ምክንያት በማንነት ምክንያት አሳዛኝ ነገሮች ገጥመዋል። ባለፈው አንድ አመትና ሁለት አመት ጊዜ ውስጥ ኢትዮጵያ ውስጥ ታይተው የማያውቁ የመታየት የሌለባቸው ነገሮችን መስክረናል። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን? ከሰጠን ለነጠቀምበት ምንችልበት አጋጣሚ ይኖር ይሆን ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን?
ጉዳቱ እናንተ ጋር በሰፊው ታይቷል። ሁለተኛ እናንተ ጋር ለህይወት ያለው አመለካከት በጣም ሰፋ ያለ ነው። በኑሮ መመቻቸት ምክንያት ስልጣኔው ጫፍ ላይ ከመድረሱ ምክንያት እና ያን ያንሳየው እንግዲህ በተለይ ምዕራቡ ዓለም በጣም ጫፍ ላይ ደርሶ ነበር። በሁሉ ነገር የመንፈሳዊ ህይወቱ የተዳከመበት እና ስጋዊ ህይወት ገንዘብ የሚገዛው ነገር ጫፍ ላይ የደረሰበት ዓለም ላይ ደርሶ ነበርና አውሮፓ ነው ብዙም የማላለሰውና ቤተክርስቲያኖች ወደ ሙዚየምነት ወይም ደግሞ ወደ ሌላ ቤተ እምነቶች ተቀየሩበት እንደውም ተርታ ቤቶች ሁሉ የሆኑበት የብዙ መቶ ዓመት እድሜ የነበራቸው ትልልቅ የመንፈሳዊ ቦታዎች ጭራሽ ቦታ ያጡበት ትልልቅ አምሮን ማደሻ የሆኑ የስነ ጥበብ ውጤቶች ሁሉ ቦታቸውን እየለቀቁ ለሚንኳኳ ሙዚቃ ለሚጮህ ነገር ቦታቸውን የሰጡበት ጊዜ ነበርና ብቻ በአጠቃላይ የስፒሪቹዋል ህይወት አንዱ የሰው ልጅ ህይወቱን ከሚመራበት መንገድ አንዱ ኮፒንግ ሜካኒዝም ስፒሪቹዋል የሆነ ኮፒንግ ነው። ሪሊጂየስም ሊሆን ይችላል። የተለያዩ ኮፒንግ ሜካኒዝሞች አሉ። ታዲያ እነኚህ ሁሉ ነገሮች ተደማምረው እንግዲህ የመራቡ ህይወት እና የኛን ህይወት ስናየው በጣም በተለያየ ጽንፍ ላይ ነው ያለነውና ወደኛ ሀገር ስንመጣ አንዱ መቆሚያችን እና እስካሁን ድረስ በጣም ያልተዳከመው ምናልባትም ከስርዓት ለውጥ ጋራ ትንሽ እየተጠናከረ መጣ በየማስበው ወጣቱ ያለው መንፈሳዊ ህይወት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ነው። እስልምናውም ሙስሊሙም በእስልምናው ክርስቲያኑም በክርስትናው ባለፉት 10 አመታት ከነበረው በተሻለ ሁኔታ መሆኑ ባንድ በኩል ለጊዜው ያገዘው ነው ብያለሁ። መጀመሪያ ንግግሬ ላይ እንዲያውም ወደ አንድ ጽንፍ ሄጄ የለምኛ ኢትዮጵያችን የቅዱሳን ወይም የቅዱሳት ሀገር ነች የበሽታ ኢትዮጵያን ያልፋታል የሚለው እንዳዘናጋ ብዬ ተናግሬ ነበርና ወደ ጊዜም እናገራለሁ። ስለዚህ እነኚህ ነገሮች ስናይ ፕሮፌሰር ዮናስ ቢናገር ያልኩበትም በዚህ ምክንያት ነው። እናንተ አገር ያለው ስለ ህይወት በአሁኑ ሰዓት የሁሉ ሰው ይቺ በአይን የማትታይ ቅንጣት የሆነች ቫይረስ መጣ ይሄን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክክ ሰዎች በራቸውን ዘግተው እርስ በርስ እየተያዩ እየተፋጠጡ ግማሾቹ እየተዋወቁ ግማሾቹ የበለጠ አንዱ አንዱን ሪሴት ያረገው ስሜቱን ምንድን ነው የሚባለው ለማደባለቅ ፈልጌ ነበር የታገልኩት ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ተቀጥላለች ብዬ አላስብም። ይሄን እንግዲህ ወደኛ ሀገር እንዴት ታመጣዋለህ ሲባል ገና ጀማሪዎች ምን ሆነም ካለፈን እሰየው ስለቴን ለታወታቱ አገባለሁ እና እንዲሆንልኝ እንጸልያለሁ። ግን የምለው ነገር ሁልጊዜ ዛሬም አንድ ቦታ ላይ ስናገር ነበር ተዘናክቶ ከመአለቅ ሬዶ መትረፍ ብዬ ነበር። ሬዶ መራድ ማለት መፍራት ማለት በጣም ከመጠን በላይ መፍራት ከሆነ መራድ ይባላል። ስለዚህ ተዘናክቶ እኔን አይነካኝም እኔ ኢትዮጵያዊ ነኝ እኔ እንደዚህ አይነት አማኝ ነኝ ወይም ዲተራራ ላይ ምኖርና ወይም እንደ አይነት አልትራቫዮሌት ያለበት ሀገር ምኖር ነኝ ብሎ የሌለ ነገር ፈጥሮ ያልተረጋገጠ ነገር ላይ የተናገሩ ራስን አዘናክቶ በኋላ ችግሩ ሲመጣ እንደ ጣሊያን ወይም እንደ ስፔን ከመሆን በጣም ፈርቶ ተጨንቆ መትረፍን አስፈላጊ ነው ብያምናለሁ። እንግዲህ ስፒሪቹዋል ህይወት ምለው ይሄን ነው። ስፒሪቹዋል ህይወታችን ራሳችን ወደ ውስጥ አይተን ምን ያህል አሁን አዲስ አበባ ውስጥ የማየው ነገር ወጣቶች አንዳንድ ቦታ ላይ ተደራጅተው ካላቸው ጥሩ ለሌሎች ያካፍላሉ ለሌላቸው ያካፍላሉ ልብስም ብትሆን ሁለት ሶስት ካላቸው አችን አጠራቅመው ለታረዙት ያለብሳሉ ምግብም ብትሆን ምግብ ለሚያስፈልጋቸው ያቀርባሉ። በተለይ አረጋውያን የሚጦሩበት ቦታ አለ በተለይ እንደዚህ አይነት ጊዜ አምሮ ህሙማን ለእንደዚህ አይነት በሽታ በጣም ተጋላጭ ናቸው። ምክንያቱም ትኩረት የሚያጡ የህብረተሰብ ክፍሎች አሉ። ስለዚህ ይህን በምናይበት ጊዜ ህይወት ምናልባት አሁን እንኳን በእኛ ሀገር ባለችበት ሁኔታ ከዚህ ወረርሽኝ ትልቅ ወረርሽኝ በኋላ በነበረችበት ተቀጣላለች ብዬ አላስብም። ምናልባት ቀደም ፕሮፌሰር ዮናስ እንዳለው ትኩረት ሰጥተን መጀመሪያ ህዝባችንን ራሳችን ማትረፍ ላይ ትኩረት ሰጥተን ይሄንን ጣላት ከውጭ የመጣብንን ጣላት በጋራ ሸነፈን ያንን ድል ከተወጣን በኋላ በአንድነታችን በጋራ በመነሳታችን ምክንያቱም ይሄ ቫይረስ ለጊዜው ያስተማረን ነገር ለኛ ለኢትዮጵያውያን ቢሆን ምንድነው ከኮሮና በፊት ከሶስትና ከአራት በፊት ትልቁ ኢትዮጵያኖች ምንታገል የነበረው ምን ያህል በዘር መከፋፈላችን ምን ያህል በጎሳ መከፋፈላችን ምን ያህል ልዩ እንደሆነ ነበር የምናወራ። አሁን ግን ስናየው እቺ ቅንጣት እንኳንኛ ዓለምን በሙሉ አንድ አድርገዋለች። እስካሁን ድረስ ሌሎች እንስሳት ሲያልቁ አይደለም ይያየን ያለው ምናልባት ስላልመረመርናቸው ወይም አሟሟታቸውን ስላላየን ይሆን አላቀም። አንድ ሁለት ሶስት ነብሮች እናንተ ሀገር በኮሮና ቫይረስ ኮሮና ኖቨል ኮቪድ-19 ተይዘው መትረፋቸውን መስማቴ ነው ማንበቤን አስታውሳለሁ። ነገር ግን ሁላችንንም ቢጫም ቀይ ጥቁር ወይም ስፓኒሽ ወይም እንዲዘርሳን በተለይኛ ኢትዮጵያውያን ከምን ጊዜውም በላይ ለአንድ ጠላት የተጋለጥንበት ጊዜ መሆኑ ለህይወት ያለንን አመለካከት በአንድ ላይ ስለመተሳሰብ ያለንን አመለካከት እምነታችን ይሄም ይሁን ያ ሁላችንም በአላህ ዘንድ በፈጣሪ ዘንድ አንድ መሆናችን አንድ ሰው መሆናችን ያየንበት ጊዜ ነው ወይም ደግሞ የበለጠ የምናይበት ጊዜ ይሆናል ብዬ አስባለሁና እነኚህ ነገሮች እንግዲህ ስለ ህይወት ያለንን ፍልስፍና በከፊልም ሆነ በሙሉ ይቀይሩታል ብዬ አስባለሁ።
መልካም አመሰግናለሁ ፕሮፌሰር መስፍን። ፕሮፌሰር ዮናስ ተጨማሪ ጥያቄ አላንሳ በዚሁ ጉዳይ ላይ የርሶን እየታነሰድ
ፕሮፌሰር መስፍን ጥሩ አድርጎ ገልጾታል። እና እዚህ ላይ ትንሽ እኔም ተጨማሪ ማጠናከሪያ ሐሳብ ማቅረብ ፈልገው ይሄ ኢትዮጵያ ውስጥም ሌላውም ዓለም ኮሮና ቫይረስን በሚመለከት የምናደርገው ትግል በጣም በተጠናከረ መልክ በትልቅ ህብረት ስሜት ቢያንስ ክትባት እስኪገኝ ድረስ መቀጠል አለበት። ማለትም ለአንድ አመት ተኩል እስከ ሁለት አመት ድረስ ቢያንስ ኢትዮጵያ ውስጥ ሆነ ውጭ ሀገር በተለይ ኢትዮጵያ ውስጥ ፊዚካል ዲስታንስ ይሄ ፈረንጆ ሀገር እስራኤል ላይ የዋሉት ነገሮችን ለማድረግ በማያቻልበት ሁኔታ መርካቶ ውስጥ 3 ሜትር 2 ሜትር ተራራቅ ብሎ ለማለት በጣም ከባድ የኑሮ ሁኔታ አለ። ከሰርቶ ማደር አለበት ህዝባችን እና ክትባቱ እስኪገኝ ድረስ የመከላከል እርምጃ ከጤና ጥበቃ የጤና መከላከል በተለይ ፐብሊክ ሄልዝ መከላከል ላይ ትኩረት ያላቸው ሰዎች የሚያደርጉትን አመራር የተከተል በትልቅ ህብረት ያንስ ክትባቱ እስኪገኝ ድረስ ህብረት ስሜት መኖር አለበት። ክትባቱ ከተገኘ በኋላ ወደ ግጭቱና መቆራቆሱ መመለስ ይችላል። እስከዛ ግን ኃላፊነት አለበት ህብረተሰቡ ያንዳንዱ ህብረተሰብ አካል ተባብሮ ለመዋጋት ይሄን ነገር። አመሰግናለሁ።
ካም አመሰግናለሁ። ምናልባት ከአድማጮች ጋር ምንተዋቸው ቀጣይ ውይይት ይኖረናል። ፕሮፌሰር መስፍን ቀደም አድማጮች ሰዓቱን ስናገር ተከታትሎኝ ይሆናል እኩለ ሌሊት አልፏል አሁን በመነጋገርበት ሰዓቱ ገፍቷል። ሌላ ምናልባትም በአካል በቪዲዮ በምስል ያያያችሁ ውይይቱን የሚከታተሉበት ተከታይ ውይይት ይኖረናል። ከአድማጮች ጋር የሚቀር ጥያቄ ላንሳ ከእናንተ ጋር ስንመለስ የምንጀምርበት ርዕስ ይሆናል። ሰው ልጅ አስተሳሰብ ከፍልስፍናው ጋርም የሚያያዝ ነው። በዚህ በቀደመ ጥያቄ ያነሳውትን ይሄን ጥያቄ ለራስ ለማንሳት የተለየ ሁኔታ ላይጠይቅ ይችል ነበር። ምናልባት የፈቀዱ ሰዎች በለት ኑሯቸው ውስጥም ያነሱት ይሆናል። ነገር ግን እንዲህ ያለ አደጋ ከርቀት ሲመጣ አሸባሪ ሲሆን እንደዚህ ሙሉ ቀልባችንን እንዲወስድ ስለ ጤንነታችን ስለ ነጋችን እንድናስብ ሲያደርግ ቅርበቱ ደጃፍ ያደርሰዋልና ምንም እንኳን በኢትዮጵያ አሁን በጉዳት ደረጃ የሚነገረው በቀን ውስጥ የሚለዋወጠው ሁኔታ ወዴት እንደሚያደርሰን ባናውቅም ቁጥሩ አነስተኛ ነውና ይሄን ነገር ተመልካቾቻችን አድማጮቻችን እንዲነጋገሩበት እናድርግ። በሚቀጥለው ሳምንት የናንተን ውይይት ካቆምንበት እንቀጥላለን። ፕሮፌሰር መስፍን አራያ አዲስ አበባ ቀደም ይሄን ነገርለስኩት ኩለላሊት ስካል አድማጮቻችን ያሉትን ሐሳብ ለማካፈል ቆይተው በዚህ ውይይት ስለተሳተፉ አመሰግናለሁ። ፕሮፌሰር ዮናስ እንዳለገዳ ከአሪዞና ከስካትስዴል አሪዞና ሁለታችንም እንግዶችን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ሉላ።
እኔም አመሰግናለሁ ፕሮፌሰር ዮናስንም ስላገኘሁ ደስ ብሎኛል።
በጣም ትልቅ
እናንተም ራሳችሁን ጠብቁ ታስፈልጉናላችሁ። ምክንያቱም እናንተ ያላችሁበት ሆናችሁ ለሀገራችሁ ተቆርቁራችሁ ዛም ካሉ ወገኖቻችሁ ጋር በመዚህም ኢትዮጵያ ካሉ ወገኖቻችሁ ጋር በመሆን የምትሰሩት ስራ ቀላል ነገር አይደለም። በጣም እግዚአብሔር ይስጣችሁ። በነገራችን ላይ ለኢትዮጵያ የምትሰሩት እኮ ስራ ለአካባቢው ሁሉ ነው የሚጠቅመው። ምክንያቱም የኛ ወገኖች በአረብ ሀገር አሉ፣ በችግር ላይ ናቸው፣ ወደ ሀገራቸው መምጣት አቅቷቸዋል። የነሱ ነገር በጣም ያስጨንቀናል። ስራ እንደልብ የሚያገኙበት ጊዜ አይደለም፣ በልተው የሚያድሩበት ጊዜ አይደለም። የቫይረሱ ሁኔታ እነሱ ባሉበት ሁኔታ በከፍተኛ ሁኔታ የተሰራጨበት ነውና በተለይ በእንደዚህ አይነት ችግር ጊዜ ደግሞ ምናልባትም እንደማስበው በብዙ ሁኔታ ተፋፍገው ነው የሚኖሩት ብያስባለሁ። አንዳንዶቹም ደግሞ መንገድ እየጣሱም ወደ አገራቸው በመምጣት ላይ እንደሆኑም ይገባኛል። ስለዚህ በከፍተኛ ጭንቅና ችግር ላይ ስለሆኑ እንደው አደራ የምለው እናንተ በተለይ ውጭ ያላችሁ በእንደዚህ በመንገድ ላይና በተለይ በየአረቡ ሀገሮች በስደት ላይም ሆነ የደቡባዊ አፍሪካ ሀገሮችም ያሉ ኢትዮጵያውያን ወገኖቻችሁን ትራውያንም ማለቴ ነው፣ ሶማሌ ወገኖቻችንም ማለቴ ነው፣ ጅቡቲያኖቹንም ሱዳኖቹንም ስለሆነ እንግዲህ መረጃ የሚደርሰው በተለይ በቮይስ ኦፍ አሜሪካ በኩል ስለሆነ ፕሮፌሰር ዮናስም አውቃለሁ በየጊዜው በዚህ መድረክ እየመጣ ትምህርት እንደሚሰጥ። በአጠቃላይ ግን ህብረተሰቡን በማስተሳሰብ እናንተም ችግር ላይ እንዳላችሁ ይገባኛል፣ ግን ከኛ ትሻላላችሁና እንደዚህ ዙሪያውንም ያሉትን ወገኖቻችን እየረዳችሁ እንደመሆናችሁ መጠን እንደው አደራ እነሱንም እንዳይረሱ በሚል ነው። እነኛንም ወገኖቻችንን አይዟችሁ እንግዲህ ፈጣሪ ከእናንተ ጋር ይሆንላለሁ። ራሳችሁን ግን በእያላችሁበት ጠብቁ ማለት ብቻ ነው የምችለው አቅም ያለኝና እንግዲህ ችን ለማለት ያለው። እግዚአብሔር ይስጥልኝ። አሁንማ ምንም እየነጋ ስለሆነ በዚሁ ወደ ስራ መሄድ ሰለሊት ኢትዮጵያ ቁጣጥር 6 ሩብ ነው።
ለእስራኤል በዚሁ
በጣም ጥሩ ጥሩ ጠቃሚ ውይይት ስለሆነ በተለይ ከእናንተ በኩል ያገኘው ብዙ ጠቃሚ ነገር ነውና አዚሁ ጆን በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ።
አድማጮች ከፕሮፌሰር መስፍን አራያና ከፕሮፌሰር ዮናስ እንዳለ ጋር የጀመርነው ውይይት አልተቋጨም። የዛሬውን የኑሮ ፈተናዎችና የነገውን የድህረ ኮሮና ወረርሽኝ ዓለም ገጽታ ኮዲው በሩቁ አሻግረን ለማየት ምንጠርበትን ጨምሮ ቀሪውን በሌላ ፕሮግራም እናቀርባለን። ቀደም ብዬ በመግቢያው እንደጠቆምኩት ውይይቱ ለእናንተ ለአድማጮች ክፍት ነውና የፕሮግራሙም አብይ ዓላማ እርስ በርስ እንድትወያዩ ለማበረታታት በመሆኑ የሚያወያዩም ሆነ የሚያከራክሩ ሐሳቦቻችሁን ላኩልን እናስተናግዳለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት ከሚያሰማውን የአንድ ሰዓት